Dear brothers and sisters,
ወንድሞችና እህቶች ለእምነታችሁና ድጋፋችሁ እናመሰግናለሁ። ምስጋናችንና ፍቅራችን ለእያንዳንዳችሁ እናቀርባለን። በቅርቡ እህት ኔልሰንና እኔ ቆንጆ ትሮፒካል ሳንትንሽ በሆነ የግል ገንዳ ተደስተን ነበር። ንቁ የሆነ የአሳ አይነት ቅርጽ ወዲያ ወዲህ ይዋኙ ነበር። በቅርቡ ያለውን አገልጋይ ለነኚህ ቆንጆ አሳዎች ምግብ ማን ነው የሚያዘጋጀው ብዬ ጠየቁ። እሷም እኔ አለች። ከዛም አልኩ፣ አመሰግኖሽ ያውቃሉ ብዬ ጠየኳት። እሷም አይ አለች፣ እስካሁን አይደለም አለች። የማውቃቸው አንዳንድ ሰዎች ፈጣሪያቸውንና እውነተኛ የሆነውን ምግባቸውን ያልተረዱትን አስታወስኩን። እግዚአብሔርና ለእነሱ ያለውን ጥሩነት ሳያውቁ ከቀን ወደ ቀን ይኖራሉ። ሁሉም ሰዎች የእግዚአብሔርን መለኮታዊ ኃይል ቢያውቁና በፍቅር ምስጋና ቢያቀርቡ በጣም የተሻለ ነበር። አመን አስተማረ። አሁን ለእግዚአብሔር ሥራ ምስጋና እናቀርብ፣ ምክንያቱም እርሱ ለዘላለም እቅድን አድርጓልና። የእኛ ምስጋና የምንለካው ለእሱ በምናሳየው ፍቅር ነው። እግዚአብሔር የመንፈሳችን አባት ነው። እሱም ፍጹም የሆነ የአካል ሥጋና አጥንት አለው። ከመወለዳችን በፊት በሰማይ ከእሱ ጋር እንደኖር ነበር። በአካል ስፈጥረን እያንዳንዳችን በእግዚአብሔር ምስል ነው የተፈጠር ነው። የአካላዊ ምግባችን አስቡ፣ ከሰማይ የተላከ ነው። የአየር አስፈላጊነት፣ የምግብና ውሃ ሁሉም ከአፍቃሪ ሰማይ አባታችን የተሰጠን ስጦታ ነው። ምድር የተፈጠረው የእኛን አጭር ምድራዊ ጊዜያዊነት ለመደገፍ ነው። ለማደግ፣ ለማፍቀር፣ ለማግባትና ቤተሰብን ለመፍጠር ነው የተወለድ ነው። ጋብቻና ቤተሰብ በእግዚአብሔር የተወሰኑ ናቸው። ቤተሰብ በጊዜና ዘላለማዊነት በጣም አስፈላጊ የሆኑ የሕዝቦች ክፍል ነው። በእግዚአብሔር ታላቅ የደስታ እቅድ ቤተሰብ በቤተ መቅደስ በመተሳሰር እና በመዘጋጀት ለዘላለም ከእሱ ጋር ለመሆን ይችላሉ። ይህም ዘላለማዊ ሕይወት ነው። የሰው ልጆች ከፍተኛ ፍላጎትን ያሟላል። ወሰን የሌለውን የተፈጥሮ ግንኙነት ፍላጎትን ከምወዱት ቤተሰብ ጋር ያደርጋል። እኛ የእሱ መለኮታዊ እቅድ አካል ነን። እነሆ የሰውን ሕያውነትና ዘላለማዊነት ሕይወት ማምጣት ሥራዬና ክብሬ ይህ ነው ይላል። ይህም ዓላማ ለማሳክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስክሰጥ ድረስ ዓለምን እንዲሁ ወደዋልና። ድርጊቱም እግዚአብሔር መለኮታዊ ፍቅሩን ያሰበበት ነው። ዓለም በልጁ እንዲድን እንጂ በዓለም እንዲፈረድ እግዚአብሔር ወደ ዓለም አላከውም። ከእግዚአብሔር ዘላለማዊ ዋነኛ ዓላማዎች የልጁ ኢየሱስ ክርስቶስ ተልእኮ ነው። የመጣውም የእግዚአብሔር ልጆቹን ለማዳን ነው። በጌታ የኃጢአት ክፍያ ምክንያት ከሞት መነሳት እውን ሆነዋል። በኃጢአት ክፍያ ምክንያት ብቁ ለሆኑት ሁሉ ዘላለማዊ ሕይወት ሊሆን የሚችለው ኢየሱስ አስረድተዋል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ብሞት እንኳ ሕያው ይሆናል። ሕያው የሆነው የሚያምንብኝም ሁሉ ለዘላለም አይሞትም። ለኢየሱስ ክርስቶስ የኃጢአት ክፍያና የትንሣኤ ስጦታ እኛ ለፋሲካ መለኮታዊ መልእክት እግዚአብሔር ምስጋና ይገባዋል። የሰማይ አባታችን ልጆቹን ይወዳል። እያንዳንዳቸውን በአካልና መንፈሳዊነት ባርከዋል። ስለ እያንዳንዱ ልናገር፣ እኔ የእግዚአብሔር ልጅ ነኝ የምለውን ስትዘምሩ ለእናንተ የሰጠውን አካላዊ ስጦታን አስቡ። የሚያስገርመው መለኮታዊ የተፈጥሮ አካላችሁን ባህሪ ማረጋገጫ ነው። እያንዳንዱ የሰውነት ክፍል ድንቅ የእግዚአብሔር ስጦታ ነው። እያንዳንዱ አይን ያየውን ትኩረት ያደርጋል። ደም ስርና ጡንቻዎች ሁለቱን አይኖች በመቆጣጠር ነጠላ የሆነ የሶስት ምስል ገጽታን ይፈጥራል። አይን ከአንጎል ጋር በመገናኘት የታየውን ይመዘግባል። ልባችን የሚያስደንቅ መንፊያ ነው። የደም መሰራጨት አቅጣጫ የሚቆጣጠር አራት የሆነ ማስተንፈሻ አለው። ማስተንፈሻውም በቀን ከመቶ ሺህ በላይ በመከፈት ይዘጋል። በዓመት 36 ሺህ ሚሊዮን ጊዜ በላይ ተከፍቶ ይዘጋል። በበሽታ ካልሆነ በስተቀር ይህን ጭንቀት መቋቋም ይችላል። የአካል መከላከያ ዘዴን አስቡ። ከጉዳት ለመከላከል ህመምን ይረዳል። ለቁስል መመርቀዝ ሰውነት በሽታን የሚከላከልበትን ያመነጫል። ቆዳ መከላከያን ያዘጋጃል። ቁስል ከሚያመጣ ከልክ በላይ የሆነ ሙቀትን ወይም ቀዝቃዛን ጥንቃቄ ይሰጣል። አካል የማይጠነቀቀውን ህዋስ በመዳሰስ አስፈላጊ የሆነውን ቅመማ ቅመም ይቆጣጠራል። አካል የራሱን ቁስል ስንብርና የተሰበረ አጥንትን ያድናል። የማባዛት ኃይል ሌላኛው የእግዚአብሔር ቅዱስ ስጦታ ነው። መለኮታዊ ጉዞን ለማሟላት ፍጹም የሆነ አካል አስፈላጊ እንዳልሆነ ማስታወስ አለባቸው። እንዲያውም አንዳንድ ጣፋጭ መንፈሶች በደካማነት ቤት የሚኖሩና ፍጹም የሆነ አካል የሌላቸው ነው። ታላቅ መንፈሳዊ ብርታት አንዳንዴም እድገት የሚታየው የአካል ጉድለት ባላቸው ሰዎች ነው። ምክንያቱም ተፈትኗል። ማንኛውም የሰውን አካል እንዴት እንደምሠራ ያጠና ሰው የእግዚአብሔር በክብሩና ኃይሉ እንደሚሄድ አይተዋል። ምክንያቱም አካል በመለኮታዊ ሕግ የሚተዳደር ስለሆነ ምንም በረከት ከእግዚአብሔር ስናገኝ የምናገኘው በተመረኮዘበት በዚያ ሕግ ታዛዥነት ነው። አንዳንድ ሰዎች ይህ አስደናቂ የአካል ባህሪ በአጋጣሚ ወይም በሳይንስ ጽንሰ ሐሳብ የተገኘ መሆኑን በተሳሳተ ያስባሉ። ራሳችሁን ጠይቁ። ፍንዳታ በማተሚያ ሱቅ መዝገበ ቃላትን ሊያመርት ይችላል? ሊሆን አይችልም። ከሆነ የተቀደደ ገጹን ሊጠግን አይችልም፣ ወይም አዲስ የሆነውን ማመርታት አይችልም። የሰውነት አካል በተለምዶ ተግባር መካከል መጠገን፣ መቆጣጠርና ያለ ወሰን የሚቀጥል ከሆነ ሕይወት እዚህ ለዘላለም ይቀጥላል። አዎ፣ ያለ ረዳት ምድር ላይ እንቀራለን። ለእኛ ምሕረት አዳኛችን ከእርጀትና ሌላ ሂደቶች ውጤት አካላዊ ሞትን አዘጋጅተዋል። ሞት እንደ ልደት የሕይወት አካል ነው። መጽሐፍ ቅዱስ እንደሚያስተምረው ሰው ከጊዜያዊ ሞት መቅረቱ አስፈላጊ አይደለም፣ ምክንያቱም ይህ ታላቁን የደስታ ዕቅድ ያጠፋዋልና። ወደ እግዚአብሔር በሞት መንገድ መመለስ እሱን ለሚወዱ ውስጥ ደስታ ነው። በመጨረሻም የእያንዳንዱ መንፈስም ከሥጋ ጋር ፍጹም በሆነ ሁኔታ በድጋሚ አንድ ላይ የሚሆንበት ጊዜ ይመጣል። እግርና እጅናም መገጣጠሚያዎች ተገቢ በሆነ ሁኔታ የምመለሱበት ጊዜ ይመጣል። እንደገና ሊለያዩ አይችሉም። ለዚህ አካላዊ ስጦታ እግዚአብሔር ምስጋና ይግባው። እንደ አካል አስፈላጊ ስለሆነ ለዘላለሙ መንፈስም ከመውለዳችን በፊት መንፈሳችን ይኖር ነበር። አካል ከሞተ በኋላ መኖርን ይቀጥላል። መንፈስ ለአካል የሕይወት ልምድና የግል ባሕሪን ያዘጋጃል። በዚህ ሕይወትና በሚቀጥለው መንፈስ አካል አንድ ላይ በመገኘት የሴሌስቲያል ነዋሪ ነፍስ ይሆናሉ። እያንዳንዱ መንፈስ በጣም ጠቃሚ በመሆኑ ምክንያት እድገቱ ዘላለማዊ አስፈላጊነት አለው። በልብ ጸሎት ከአፍቃሪ ሰማይ አባታችን ጋር በምናደርገው ግንኙነት ብርታት ያገኛል። አንድ ቀን ዳኝነት የምንቀበልበት ሁሉ መንፈሳዊ ነው። ይህም ፍቅር፣ ምግባር ጥሩነት፣ ታማኝነት፣ ርኅራሄ እና ሌሎችን አገልግሎት ለሌሎች አገልግሎት መስጠት ያቀፈ ነው። መንፈሳችሁ ከአካል ጋር አንድ ላይ ሆኖ ለዘላለማዊ እድገታችሁ ዋና አስፈላጊነት ይህን ባህሪ ያሳድጋል። መንፈሳዊ እድገት የሚገኘው በእምነት ንስሐ በመግባት ንስሐ መግባት በጥምቀት በመንፈስ ቅዱስ ስጦታና የቤተ መቅደስ መንፈሳዊ ስጦታ እና የመተሳተት ርዓቶችን ጭምር እስከ መጨረሻ በማጽናት ነው። አካል ለመኖር በየቀኑ ምግብ እንደሚያስፈልገው መንፈስም እንደዚሁ ምግብ ያስፈልገዋል። መንፈስ በዘላለማዊ እውነታ ይመገባል። ባለፈው ዓመት 400ኛው ኪንግ ጄምስ ቅዱስ መጽሐፍ ትርጉምን አከበርን። መጽሐፍ ሞርሞን ወደ 200 ዓመት ይጠጋል። አሁን ወደ 107 ቋንቋ ተተርጉመዋል። በዚህና ሌላ የከበረ መጽሐፍ ቅዱሶች እግዚአብሔር የዘላለም አባታችንና ልጁ ኢየሱስ ክርስቶስ አዳኛችን መሆኑን እናውቃለን። ለዚህ መንፈሳዊ ስጦታዎች እግዚአብሔር ምስጋና ይድረሰው። የብዙ ክፍለ ዘመናት ነቢያት አዳም፣ ኖዋ፣ ሙሴና አብርሃም ሁላቸውም ስለ ሰማይ አባታችንና ኢየሱስ ክርስቶስ መለኮታዊነት አስተምረዋል። የአሁኑ ክፍለ ዘመናችን በሰማይ አባትና ኢየሱስ ክርስቶስ ለነቢይ ጆሴፍ ስሚዝ በ1820 በመታየት አስታውቋል። ቤተ ክርስቲያን በ1830 ተደራጅቶ ነበር። አሁን ከ182ኛ ዓመት በኋላ ወንጌል ለሁሉም አገር፣ ነገድ፣ ቋንቋ፣ ሕዝብ ለመውሰድ በቃል ክዳን ስር ነን። ይህንን በማድረግ ሰጪዎችና ተቀባዮች ቡራኬን ያገኛሉ። ልጆቹን ለማስተማርና እግዚአብሔርን እንዲያውቁ ለማድረግ ኃላፊነት አለብን። ድሮ ንጉሥ ቤንጃሚን እንዳሉት በእግዚአብሔር ይመኑ፣ እርሱ እንዳለ ይመኑ፣ እናም እርሱ በሰማይም በምድርም ያሉትን ሁሉንም ነገሮች ፈጥሯል። በሰማይና በምድር ሁሉ ጥበብና ኃይል እንዳለው ይመኑ። እናም እንደገና ለኃጢአታችሁ ንስሐ መግባት እናም መርሳት እናም በእግዚአብሔር ፊት እንዳለባችሁ እመኑ። እናም ይቅር እንድትበሉ ከልባችሁ ጠይቁ። እናም አሁን እነዚህን ነገሮች ሁሉ ከማመናችሁ መፈጸማችሁን አረጋግጡ። እግዚአብሔር ትላንትና ዛሬምና ለዘላለም አንድ ነው። እኛ ግን አይደለንም። በየቀኑ የኃጢአት ክፍያ ኃይል ለማግኘት ፈተና አለብን። በእውነት በመለወጥ እንደ ክርስቶስ ለመሆንና ለዘላለማዊ ሕይወት ብቁ ሆነን ከእግዚአብሔር ከኢየሱስ ክርስቶስና ቤተሰባችን ጋር ለዘላለም ለመሆን የኃጢአት ክፍያ ኃይል ያስፈልገናል። ለዚህም እግዚአብሔር ምስጋና ይገባዋል። እግዚአብሔር ኗሪ መሆኑን መሰክራለሁ። ኢየሱስ ክርስቶስ መሆኑን መሰክራለሁ። ይህ ቤተ ክርስቲያኑ ነው። መለኮታዊ ጉዞ ለመፈጸም በኋለኛው ቀን እንደገና ተመስርቷል። ዛሬ በፕሬዚዳንት ቶማስ ኤስ ሞንሰን እንመራለን። ስለምንወደው በሙሉ ልባችን ድጋፍ እንሰጣለን። ደግሞም ለአማካሪዎቹና የአስራ ሁለተኛ ሐዋርያዎች ገላጭ እንደሆኑ ድጋፋችን እንሰጣለን። ምስክርነቴም በተቀደሰው ስሙ ኢየሱስ ክርስቶስ አሜን።